ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሰኔ 7 2016 ዓ.ም ዝግጅታችን ጀመረ። በሰሜን ኢትዮጵያ በነበረው ጦርነት የተፈናቀሉ ነዋሪዎች ወደ ቀያቸው የሚመለሱበት ሂደት በመጓተቱ ችግራቸው መባባሱን ገለጹ።
በተባለ ቀን መለስ ወደ ቀያችን ብዙ ተስፋ አድርገናል ነበር፣ ግን በቃሏል። አሁን ግን መንግስቴ አስቦ አደራጅቶ ወደ ቀያችን ልንመለስ
ከጸለምቲ ወረዳ መፈናቀላቸውን ለአሜሪካ ድምፅ የገለጹ አስተያየት ሰጭን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። እንደምላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ቀደም ብለን ካሰማናችሁ በተጨማሪ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ብርሃን ኃይሉ ናት። ዝግጅታችን እስከ አራት ሰዓት ድረስ ይቆያል። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ባይደን ከዩክሬን ጋር አዲስ የደህንነት ስምምነት ተፈራረሙ። የደቡብ አፍሪካው ኤንሲ በነጮች ከሚመራው ዲኤ ጋር የአንድነት መንግስት መሰረተ። በሱዳን ከ750 ሺህ በላይ ህዝብ ለብርቱ ቸነፈር አደጋ ሊጋለጥ ይችላል ተባለ። የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። ባይደን ከዩክሬን ጋር አዲስ የደህንነት ስምምነት ተፈራርመዋል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ዩክሬንን ከሩሲያ ወረራ ለመከላከል የሚያስችል አቅም ለማጠናከር የታለመ የአስር ዓመት የሁለትዮሽ የጸጥታ ስምምነት ትላንት ሐሙስ ተፈራርመዋል። ስምምነቱ ሁለቱ መሪዎች ጣሊያን ላይ በመካሄድ ካለው የቡድን ሰባት ጉባኤ ትይዩ ተገናኝተው በተነጋገሩበት ወቅት የተፈረመው የፊታችን የጥቅምት ወር መገባደጃ በሚካሄደው የዩናይት ስቴትሱ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ የሚያሸንፉ ቢሆን እንኳን ወደፊት ወደ ስልጣን የሚመጡ የዩናይት ስቴትስ አስተዳደሮች ዩክሬንን መደገፋቸውን እንዲቀጥሉ ለማድረግ የታለመ መሆኑን ባለስልጣናቱ አመልክተዋል። ዓላማችን የዩክሬንን አስተማማኝና ዘለቄታ ያለው ብቃት የመከላከያ ብቃቷን ማጠናከር ነው። የዩክሬን ዘላቂ ሰላም መረጋገጥ ያለበት ዩክሬን አሁን በምታሳየው የመከላከል ብቃትና ወደፊት የሚገጥሟትን የኃይል ጥቃቶች በማንኛውም ጊዜ መከላከል ወይም መመከት ስትችል ነው ያሉት ባይደን፣ ዩክሬን ሁለቱንም በማድረግ በምትችልበት መንገድ ላይ ዩናይትድ ስቴትስ ትደግፋታለች ብለዋል። ዘለንስኪ በበኩላቸው ይህ ዘላቂ ሰላምን ለማረጋገጥ በሚወሰዱ እርምጃዎች ላይ ያተኮረ እንደመሆኑ መላውን ዓለም የሚጠቅም ነው፣ ምክንያቱም ሩሲያ በዩክሬን ላይ የከፈተችው ጦርነት ተጨባጭ ዓለም አቀፍ ስጋት በመሆኑ ብለዋል። ስምምነቱ የዩናይትድ ስቴትስ ጦር መሳሪያዎችንና ሌሎች ወታደራዊ ትጥቆችን እንዲሁም የደህንነት መረጃዎችን ለዩክሬን ማጋራት የሚያስችል ሲሆን ዩክሬን በመጨረሻው ኔቶን በአባልነት የምትቀላቀልበት መንገድ እንደሚያመቻች እርምጃ ተደርጎም ታይቷል። ዘለንስኪ ለረዥም ጊዜ ይህ እውን ሆኖ ማየት ሲፈልጉ ቢቆዩም አጋር አገራቱ ግን የተባለውን እርምጃ ሳይወስዱ ቆይተዋል። በተጨማሪም የቡድን ሰባት መሪዎች በትላንትናው ዕለት የ50 ቢሊዮን ዶላር ብድር ለዩክሬን ለመስጠት በመርህ ደረጃ ተስማምተዋል። የብድሩ ዕዳ የሚከፈለው ሩሲያ ሞስኮ እንደ አውሮፓውያን የዘመን አቆጣጠር በ2022 ዩክሬንን በወረረችበት ወቅት በዓለም የገንዘብ ተቋማት እንዳታንቀሳቀስ ከታገደባት ገንዘብ በሚገኘው ወለድ እንደሚሆንም ተጠቁመዋል። የደቡብ አፍሪካው ኤንሲ በነጮች ከሚመራው ፓርቲ ዲኤ ጋር የአንድነት መንግስት መሰረተ። ገዢው የአፍሪካ ብሔራዊ ኮንግሬስ ፓርቲ ኤንሲ የአፓርታይድ ስርዓት ካበቃበት ከዛሬ 30 ዓመት ወዲህ ለዚያች ሀገር የመጀመሪያ የሆነውን ጥምር መንግስት ለመመስረት ከዋናው ተቃዋሚ ፓርቲ ዲሞክራሲያዊ ህብረት ፓርቲ ዲኤ ጋር በዛሬው ዕለት ስምምነት ላይ ደርሷል። ስምምነቱ የኤንሲው መሪ ሲሪል ራማፎሳ በፕሬዝዳንትነት ስልጣናቸው እንዲቀጥሉ ቢያስችልም የኤንሲ የ30 ዓመታት የስልጣን የበላይነት ግን ማብቂያ ምልክት ተደርጎም ታይቷል። ኤንሲ ባለፈው ግንቦት 21 በተካሄደው ምርጫ ከአጠቃላዩ የምራጭ ድምፅ 40 በመቶን ብቻ በማግኘት በአገሪቱ ፓርላማ የነበረውን አብላጫ ድምፅ ያጣ ሲሆን የመሃል ቀኝ ዘመሙ የዲኤ ፓርቲ 21 በመቶን ድምፅ አግኝቷል። ከዚህ በተጨማሪ ሁለት አናሳ ፓርቲዎች መጠነኛ አቅም ያላቸው ፓርቲዎች የማህበራዊ ወግ አጥባቂው ኢንካታ የነጻነት ፓርቲና ቀኝ ዘመሙ የአርበኞች ፓርቲ ህብረትም የአዲሱ መንግስት አካል ይሆናሉ ተብሏል። በሱዳን ከ750,000 በላይ ህዝብ ለብርቱ ቸነፈር አደጋ ሊጋለጥ ይችላል ተባለ። ይህ የተገለጠው በሱዳን የተከሰተው ረሃብ ከቸነፈር ደረጃ ላይ መድረስ ያለ መድረሱን ለመወሰን የመንግስታቱ ድርጅት የተለያዩ ተቋማትና ሌሎች የእርዳታ ድርጅቶች ባቀረቡት የቅድመ ትንበያ ውጤት መሰረት ነው። የመጀመሪያው የትንበያ አሃዞች እንደ አውሮፓውያን የዘመን አቆጣጠር ከሰኔ 1 በኢትዮጵያ የቀን አቆጣጠር ደግሞ እስካለፈው ግንቦት 24 2016 ዓ.ም ድረስ ባለው ጊዜ በጦርነት በተበታተከችው አገር ውስጥ የታየውን በፍጥነት እያሽቆለቆለ ያለ ሁኔታ የሚያመላክቱ ናቸው ተብሏል። የዓለሙ ጤና ድርጅት ዋና ዲሬክተር ቴዎድሮስ አድሃኖም ከትላንት በስቲያ ረቡዕ በሰጡት አስተያየት እንደገለጹት ግዙፉ የዓለማችን የሰብአዊ ቀውስ መሆኑ በተነገረለት የሱዳን ምስቅልቅል 12 ሚሊዮን ሕዝብ ከቀየው ተፈናቅሏል። በአንዳንድ ግዛቶች እጅግ መጠነ ሰፊ የረሃብ አደጋ በተንሰራፋበት በአሁኑ ወቅት ነዋሪዎች አስፈላጊ አገልግሎቶችንና መድኃኒቶችን የማያገኙ በመሆናቸው ለህልፈት እየተዳረጉ ነው ሲሉም ዶክተር ቴዎድሮስ አክለዋል። በተቀናጀ የምግብ ዋስትና የደረጃ ምደባ አሰራር መሰረት በሰኔና በመስከረም ወር መሃል ባለው ጊዜ ውስጥ ቁጥራቸው 756,000 የሚጠጉ ሰዎች የከፋ ውድመት ሊያስከትል በሚችለውና ደረጃ 5 በሚባለው ውስጥ እንደሚገቡ የቅርብ ጊዜያቱ ትንበያዎች ጠቁመዋል። ይህ በእንዲህ እንዳለ በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ባለፈው የሚያዝያ ወር የተቀሰቀሰው ውጊያ አሁንም ተባብሶ መቀጠሉ ታውቋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። የሱዳኑ ፈጥኖ ደራሽ ኃይሎች የምዕራባዊ ዳርፉር ዋና ከተማን ከበው የሚያካሄዱን ጥቃት በአስቸኳይ እንዲያቆሙ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት ሐሙስ ባሳለፈው ውሳኔ አሳሰበ። ግዙፍ በሆነው የዳርፉር ምዕራባዊ አካባቢ እስካሁን ፈጥኖ ደራሽ ኃይሎቹ ያልተቆጣጠሯት ከተማ ኤልፋሽር ብቻ ስትሆን በውጊያው መካከል የተጠመዱ ከአንድ ሚሊዮን የሚበልጡ ነዋሪዎቿ መውጫ መንገድ አጥተው እንደሚገኙም ተገልጧል። ብሪታንያ ላቀረበችው ለዚህ ውሳኔ ሩሲያ ድምፅ ተአቅቦ ስታደርግ ካለ ተቃውሞ በ14 አባል አገራት ድጋፍ አልፏል። ውሳኔው በተጨማሪም ፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳኑ ጦር ሰራዊት ከአንድ ዓመት በላይ የዘለቀውን ጦርነት እንዲያከትም በአስቸኳይ የተኩስ አቁም ላይ የሚደርሱበትን መንገድ እንዲፈልጉም ይጠይቃል። ዳርፉር ውስጥ ሁከቱ እየተስፋፋ መሄዱ በእጅጉ እንደሚያሳስበው ያመለከተው የጸጥታው ምክር ቤት ውሳኔ የፈጥኖ ደራሽ ኃይሉ ተዋጊዎች በሰሜን ዳርፉር ዋና ከተማ ኤልፋሽርና ባለፈው ዓመት ምዕራብ ዳርፉር ኤልጀኒና ከተማ ውስጥ ጎሳ ተኮር ጥቃት መፈጸማቸውን የሚገልጹ ታማኒ ሪፖርቶች በጣም አሳሳቢ መሆናቸውን አመልክቷል። ፈጥኖ ደራሽ ተዋጊዎችና የመንግስት ኃይሎች የሲቪሎችን ደህንነት እንዲጠብቁ የሚጠይቀው ይህ ውሳኔ የኤልፋሽር ነዋሪዎች አካባቢውን ለቀው ለደህንነታቸው ወደ ተሻለ ስፍራ መሄድ መፍቀድ እንዳለባቸውም አሳስበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ አክሎም በሱዳን በሚካሄደው ጦርነት የሰላም ጥረት ከማድረግ ይልቅ ጣልቃ ገብቶ ጦርነቱን የሚያባብስ ስራ የሚሰሩ አገሮች በሙሉ እንዲያቆሙ ሲልም ጠይቋል። አስከትሎም ለተዋጊዎቹ ወገኖች የጦር መሳሪያ የሚሰጡ የመንግስታቱን ድርጅት የጦር መሳሪያ ማዕቀብ እየጣሱ በመሆናቸው ማዕቀብ ሊጣልባቸው እንደሚችል ማስታወስ እንደሚገባቸውም አመልክቷል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የውጭ ጣልቃ ገብነቱ መቀጠል አስቀድሞም ያለውን አለመረጋጋት ከማባባስ ያለፈ ፋይዳ የለውም ሲሉ አስጠንቅቀዋል። አስከትለውም በሱዳን ያለው ሁኔታ እጅግ አደገኛ በሆነበት በዚህ ወቅት የተላለፈው ይህ ውሳኔ የዩናይትድ ስቴትሱ አምባሳደር የኤልፋሽር ህዝብ በውጊያ ተጠምዷል። ከባድ መሳሪያ በታጠቁ የፈጥኖ ድራሽ ኃይሎች ተከቧል። ምግብ፣ መድኃኒትና ሌላውንም መሠረታዊ አስፈላጊ ነገሮች እያለቀበት የብረታ ቸነፈር እየመጣበት ነው። መጠነ ሰፊ የጅምላ ጭፍጨፋ ይፈጸማል የሚለው ስጋትም እያየለ ነው ሲሉ አስጠንቅቀዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው እየተከታተላችሁ ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን፣ ዛሬ ምሽት ሲሳ አሸናፊና ግርማ ደገፋ በምስል ቅንብሩ፣ አበባየው ገበያው ደግሞ በማኅበራዊ መገናኛና ዌብሳይት ምህንድስናው አብራናለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። ዋና አዘጋጃችን ጽዮን ግርማ ናት። ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ከሰሜን ኢትዮጵያ ጦርነት በኋላ ይገባኛል ጥያቄ ከሚነሳባቸው የትግራይና አማራ ክልል አዋሳኝ አካባቢዎች የተፈናቀሉ ሰዎችን የመመለሱ ስራ በወጣው የጊዜ ሰሌዳ መሰረት እየተፈጸመ ባለመሆኑ ችግራቸው መባባሱን ተፈናቃዮች ተናግረዋል። ከጸለምቲ ወረዳ መፈናቀላቸውን ለአሜሪካ ድምፅ የገለጹት አስተያየት ሰጪዎቹ እስከ ግንቦት 30 ቀን እንዲመለሱ ለማድረግ ታቅደው እንደነበር አውስተው እስካሁን ግን አለመመለሳቸውና ከክረምቱ ወቅት መዳረስ ጋር ተያይዘው ችግሩ ሊባባስ እንደሚችል አመልክተዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደርና ከፌዴራል መንግስት የኮሚኒኬሽን አገልግሎት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን አስተዳዳሪ አቶ ከሊላ ሀጋዚ ከጸለምቲ ወረዳ ከጦርነቱ በኋላ የተመሰረቱ የአስተዳደርና የጸጥታ መዋቅሮች በፌዴራል የጸጥታ ኃይሎች እስካሁን እንዲፈርሱ አለመደረጋቸው ለተፈናቃዮቹ በወቅት አለመመለስ ምክንያት እንደሆነ ጠቅሰዋል። ሙልጌታ ጽባይ ዚህን ጉዳይ ዝርዝር ይነግረናል።
በፕሪቶሪያው የሰላም ስምምነትና በፌዴራል መንግስት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልል አዋሳኝ አካባቢዎች አንዱ የሆነው የጸለምት ወረዳ ተፈናቃዮች እስካለፈው ግንቦት 30 ቀን 2016 ዓ.ም ድረስ ወደ ቀያቸው እንዲመለሱ የጊዜ ሰሌዳ እንደተቀመጠ በትግራይ ክልል ጊዜያዊ አስተዳደር ቢገለጽም እስካሁን ግን ሳይመለሱ በየመጠለያ ጣቢያዎች ውስጥ በችግር እየኖሩ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ከጸለምቲ ወረዳ ማይተክሊ ከተባለ መንደር ባለፈው ዓመት ጥቅምት ወር ከባለቤታቸውና ከሁለት ልጆቻቸው ጋር መፈናቀላቸው የገለጹት አቶ ገብረ ኪዳን ተወልደ አሁንም በእንዳባጉና የተፈናቃዮች ማዕከል ውስጥ ያለበቂ እርዳታና መጠለያ እየኖሩ እንደሚገኙ አመልክተዋል። አቶ ገብረ ኪዳን ሰኔ ወር ገብቶ የተፈጸመ ነገር ባለመኖሩ ተስፋ አስቆራጭ ሆኗል ይላሉም።
በተባለ ቀን መለስ ወደ ቀያችን ብዙ ተስፋ አድርገናል ነበር፣ ግን በቃሏል። አሁን ግን መንግስቴ አስቦ አደራጅቶ ወደ ቀያችን ልንመለስ።
አርሶ አደር መሆናቸውን የገለጹት አቶ ገብረ ኪዳን የክረምቱ ወቅት እየተዳረሰ በመሆኑ የእርሻ ጊዜያችን ሳያልፍ ለመመለስ እንፈልጋለን ሲሉ ሂደቱን እንዲፋጠን ጠይቀዋል። ከአላማጣ ከተማ ተፈናቅለው ለአንድ ዓመት ከስምንት ወራት ከቆዩ በኋላ ሰሞኑን ወደ ቀያቸው እንደተመለሱ የገለጹት አቶ ኃይለ ገብረ መድህን የተባሉ በበኩላቸውም
ወደ ሀገራችን ስንመለሱ በታይነ ስሜት ብቻማናለን። አንድ ሀገራችን ላይ ከሀያ ወራት በኋላ መምጣታችን አንድ ደስ የሚል ስሜት ሲሆን፣ ሁለተኛ ግን ሀገራችን በታ ዘርፍ ላይ በጣም አስጊ ሁኔታ ላይ ስላለች ስሰጋ እኛ ተፈናቃዮች ብቻ ሳይሆን ነዋሪውን በአሁኑ ሰዓት ፈቅሶ ነው ያለው።
ከጸገዴ ወረዳ ተፈናቅለው በአብይ አድ ከተማ በተፈናቃዮች ማዕከል በችግር እያሳለፉ እንደሚገኙ የገለጹት አቶ ብርሃነ ታፈረ ደግሞ እስከ ሰኔ 30 ቀን 2016 ዓ.ም ወደ ቀያቸው እንደሚመለሱ ቃል እንደተገባላቸውና በተስፋ እየጠበቁ እንዳለ ተናግረዋል።
እንደምታውቀው ረሃብም አለ፣ በሽታም አለ፣ ስራዊ ችግርም አለ። እንግዲህ ያው ተፈናቀ እንደኖሩ እየኖር ወደ አራት ዓመታችን ይዘቃር ነው አሁን ያለው ህዝብ ያው እንደምታውቀው አራት ዓመት የተቀመጠ ፕላስቲክ እንደሚሆን በንፋስና በፀሐይ ተቀዳዶ ክረምቱም በጣም አስጊ ነው። በተለይ አሁን አጀማመሩ ከፍተኛ ዝናብ ጀምሯል። ጠባቂ ለመሆን አንፈልግም፣ ራሳችን ሰርተን ነው።
በጉዳዩ ላይ ከትግራይ ክልል የማህበራዊ ጉዳይና መልሶ ማቋቋም ቢሮ እንዲሁም የኮሙኒኬሽን ጽህፈት ቤት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን ምክትል አስተዳዳሪ አቶ ከላሌ ሐጋዚ የጸለምቲ ወረዳ ተፈናቃዮችን በጊዜ ሰሌዳው ለመመለስ ያልተቻለው የፌዴራል የጸጥታ ኃይሎች በአካባቢው ከጦርነት በኋላ የተመሰረቱ አስተዳደሮችና የጸጥታ መዋቅሮችን እንዲፈርሱ ባለማድረጋቸው ነው ብለዋል።
ሰፋሪዎች እንዲወጡ ታጣቂ ኃይሎች እንዲወጡና መከላከያው ስራው እንዲሰራ በዛው ሪቪሽችን ገብቶ መጀመሪያ በሱ መሰረት በኋላ ደግሞ ተፈናቃዩ ወደ ቀዩ ተመልሶ ክረምት እየገባ ስለሆነ አሁን ካልተዘጋጀ ደግሞ ለሚቀጥለው በጣም አስቸጋሪ ሁኔታ ስላለ በዚህ መሰረት አድርጎ እንዲሰራ ነው የነበረው። አሁን ግን ይሄ ባለመስራቱ አሁንም በከባድ ችግር ውስጥ ነው ያለው።
የክልሉ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ባለፈው ሚያዝያ ወር መጨረሻ በሰጡት መግለጫ እስከ ሰኔ 30 ቀን ድረስ ተፈናቃዮችን አጠቃሎ ለመመለስና ከጦርነቱ በኋላ በአካባቢዎቹ የተመሰረቱ አስተዳደሮችን በማፍረስ አዲስ አስተዳደር ለመመስረት ከፌዴራል መንግስት የጸጥታ አመራሮች ጋር እንዳደረጉት በገለጹት ውይይት ከስምምነት ላይ መደረሱን መናገራቸው ይታወሳል።
በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል።
የፌዴራል መንግስት የኮሙኒኬሽን አገልግሎት ጽህፈት ቤትና የአደጋ ስጋት ስራ አመራር ኮሚሽን አመራሮች በጉዳዩ ላይ ምላሽና ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ የሚጠሩት የትግራይና የአማራ ክልሎች አዋሳኞች ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ስር የነበሩና ከጦርነት ፍጻሜ በኋላ በአማራ ክልል ስር እየተዳደሩ እንደሚገኙ ይታወቃል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ የአዋሳኝ አካባቢዎቹ የይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት ላይ መደረሱን ገልጸዋል። ለዚህም ሁሉንም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ሙሉጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ባለፈው መጋቢት ወር ከቢሮአቸው ተወስደው በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሊቀመንበር ዝናቡ አበራ በተለያዩ ሆስፒታሎች የልብና ሌሎች ሕመሞች ሕክምና እየተከታተሉ መሆናቸውን ምክትላቸው መጋቢ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ገልጸዋል። በሕመማቸው ምክንያት ዛሬ በነበረው ችሎት ላይ እንዳልተገኙ አረጋግጠዋል። በችሎት ውሎ እርሳቸውን ጨምሮ በአስቸኳይ ጊዜ አዋጅ ወቅት በቁጥጥር ስር በዋሉ 9 ሰዎች ላይ ፍርድ ቤት ለፖሊስ የሰጠውን ተጨማሪ የምርመራ ጊዜ በመቃወም ጠበቆቻቸው ይግባኝ አቅርበው ክርክር ተደርጓል። በሌላ በኩል በአስቸኳይ ጊዜ አዋጅ አውድ ስር በቁጥጥር ስር ውለው እስካሁን ለፍርድ ያልቀረቡ 3 የብዙሃን መገናኛ ባለሙያዎችን ጨምሮ 4 ግለሰቦች በጠበቆቻቸው አማካኝነት አካልን ነጻ የማውጣት ክስ መስርተዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ ይዟል።
የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር ከመጋቢት 17 ቀን 2016 ዓ.ም ጀምሮ በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራ የልብና ሌሎች ህመሞች እንዳጋጠሟቸው የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ተናግረዋል። ባለፈው ሳምንት አርብ አመሻሽ ላይ ከሌሎች እስረኞች ጋር ከአዋሽ አርባ ማቆያ የተመለሱት አቶ ዝናቡ ከትናንት በስቲያ ረቡዕ ጀምሮ በተለያዩ ሆስፒታሎች በሕክምና ላይ እንደሆኑና ዛሬ በነበረው የእርሳቸውና ሌሎች 8 ተከሳሾች የችሎት ቀጠሮ ላይም እንዳልተገኙ አክለው ተናግረዋል።
ፕሮፌሰር ዝናቡ አበራ ከረቡዕ ጀምሮ ከባድ ህመም ተሰምቷቸው በሶስተኛ ፖሊስ ጣቢያ ባሉ የሕክምና ባለሙያዎች ሪፈር ከኛ ቅን በላይ ነው በማለት ወደ ራስ ደስታ ሆስፒታል እንዲሄዱ ምርመራ እንዲደረግላቸው ሮብ ከሰዓት ተደረገ። በተመሳሳይ ትናንትም የተለያዩ ምርመራዎች እየተደረገላቸው የልብ ህመም፣ ኩላሊታቸውም እንዲሁም ሌሎች ህመሞች አጋጥመዋቸዋል። አሁን በሕክምና ክትትል ላይ ይገኛሉ። በዛሬው ዕለትም ችሎት መቅረብ አልቻሉም። የጤናቸው ሁኔታ ከባድ ከመሆኑ የተነሳ ራስ ደስታና ሌሎች ከፍተኛ ምርመራ ያለባቸው ቦታዎች ላይም የልብ ምርመራ እንዲሁም የውስጥ ደዌ ዛሬም ምርመራ እያካሄዱ ነው። በእድሜም ገፋ ያደረጉ ሰው ናቸው። አዋሽ አርባ እንኳን ለሳቸው ለእኛ ለወጣቱ ከባድ እንደሆነ እኔ ምስክር ነኝ ቦታው ላይ። ከዛ በፊት ግን ጤነኛ፣ ፍጹም ጤነኛ ሰው ናቸው።
የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ በአንድ መዝገብ ስር ምርመራ እየተደረገባቸው የሚገኙ 9 እስረኞች ባለፈው ረቡዕ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የቀጠሮ ችሎት ሲቀርቡ ለፖሊስ የ12 ቀን ተጨማሪ የምርመራ ጊዜ ተፈቅዶ ነበር። ይህን በመቃወም ጠበቆቻቸው ይግባኝ አቅርበው ዛሬ አርብ ሰኔ 7 ቀን ክርክር መደረጉን ከጠበቆቻቸው አንዱ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል።
ጠዋት ክርክር አድርገናል። ፖሊስ ያንኑ ቀደም ብሎ ተጨማሪ ጊዜያት የጠየቀበትን ምክንያቶች ነው በይግባኙ ላይ መልስ የሰጠው። ከዛም ውስጥ ለምሳሌ የሰውና የሰነድ ማስረጃ ማሰባሰብ እንዲሁም ደግሞ ባንክ እንቅስቃሴ በተመለከተ ለኢንሳና ለብሔራዊ ባንክ የላክ ስለሆነ የዛን ውጤት ለመጠባበቅ የጀመርነው ምርመራ ሰፊ በመሆኑ ውስብስብ በመሆኑ የጠየቁት ይግባኝ ውድቅ ይባላል እና የስር ፍርድ ቤት ውሳኔ ይጽናልን የሚል ነው። በእኛ በኩል የቀረበው እነዚህ ተጠርጣሪዎች ወይም ይግባኝ ባዮች ላለፉት 70-80 ቀናት በአዋሽ አርባ የቆዩ ናቸው። ፖሊስ ምርመራ አላደረግኩም ያለው ከእውነት የራቀ ነው። ምክንያቱም ራሳቸው ተጠርጣሪዎች እንዳመለከቱት ፖሊስ ራሱ አሁን እዚህ ለተጨማሪ ምርመራ መጠየቂያ የመጡት ፖሊሶች አዋሽ አርባ በነበርንበት ወቅት እየመጡ ቃላችን ይቀበሉ ነበር። ስለዚህ ምርመራ የተጀመረው አሁን ሳይሆን ላለፉት 70-80 ቀናት ስለሆነ ተጨማሪ ቀን አያስፈልገውም በማለት ተከራክረናል። ፍርድ ቤቱ የሁለታችንንም ክርክር ካዳመጠ በኋላ ለብይን ሰኞ 5 ሰዓት ተቀጥሯል።
በተመሳሳይ በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በወራት ለሚቆጠር ለተለያየ የጊዜ መጠን በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በአዲስ አበባ ታስረው የቆዩ 3 የብዙሃን መገናኛ ባለሙያዎችን ጨምሮ 4 እስረኞች በጠበቆቻቸው አማካኝነት አካልን ነጻ የማውጣት ክስ መስርተዋል። ክሱ ባለፈው ማክሰኞ ሰኔ 4 ቀን መመስረቱን የገለጹት ጠበቃና የሕግ አማካሪ አዲሱ ጌታነህ ፖሊስ ዛሬ አርብ ሰኔ 7 ቀን ቀርቦ መልስ እንዲሰጥ በፍርድ ቤት ታዞ የነበረ ቢሆንም አለመቅረቡን አመልክተዋል።
በቃሉ ሐምሌ 30 ጀምሮ 2015 ጋዜጠኛ ቴዎድሮስ ዘርፉ ነሐሴ 15 ጀምሮ ነው በቁጥጥር ስር የዋለው። ጋዜጠኛ በላይ ማናዬ ደግሞ ህዳር 3 2016 ጀምሮ ነው በቁጥጥር ስር የዋለው። እስካሁን ድረስ ምንም አይነት የፍርድ ቤት ትዕዛዝም የለም፣ ወደ ፍርድ ቤትም አልቀረቡም። የአስቸኳይ ጊዜ አዋጁ ማለቁን መነሻ በማድረግ ከሰኔ 4 2016 ዓ.ም ነው አካል ነጻ ማውጣት ክስ መሰረት ነው አቤቱታችን ለፌደራል ፖሊስ መልስ እንዲሰጥ ለዛሬ ሰኔ 7 2016 ዓ.ም ነበረ ትዕዛዝ የተሰጠው። ግን አሁን 8 ሰዓት ላይ በነበረው ቀጠሮ ፌደራል ፖሊስ አልቀረበም።
ከአራቱ ታሳሪዎች መካከል ለ10 ወራት በአዋሽ አርባ የቆየው የብዙሃን መገናኛ ባለሙያ በቃሉ አላምረውና ከ9 ወር በላይ የታሰረው ቴዎድሮስ ዘርፉ ዛሬ ከአዋሽ አርባ በመመለስ ላይ እንደሚገኙ ማረጋገጣቸውን ከጠበቆቻቸው አንዱ የሆኑት አቶ አዲሱ ገልጸዋል። ሌሎቹ 2 ታሳሪዎች በአዲስ አበባ እንደሚገኙ ማረጋግጠዋል። በአራቱ እስረኞች ላይ የሚቀርበውን ክስ ለመስማት ፖሊስ የፊታችን ሰኔ 11 ቀን እንዲያቀርባቸው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ትዕዛዝ መስጠቱንም አቶ አዲሱ ጌታነ አክለው ተናግረዋል። ይህ በእንዲህ እንዳለ ለ10 ወራት ያህል በእስር ላይ የቆየው በላይ በቀለ ወያ ትናንት ባህር ዳር ከሚገኝ እስር ቤት በገንዘብ ዋስ መለቀቁን የአሜሪካ ድምፅ አረጋግጧል። በተለያዩ መድረኮችና የማህበራዊ ብዙሃን መገናኛ ፖለቲካዊና ማህበራዊ ይዘት ያላቸው ግጥሞችን በማቅረብ የሚታወቀው ገጣሚ በላይ በቀለ ወያ ነሐሴ 10 ቀን 2015 ዓ.ም ነበር በቁጥጥር ስር የዋለው። የቀድሞው የኢዜማ ሊቀመንበር የሸዋስ አሰፋ ደግሞ ከአንድ ሳምንት እስር በኋላ ባለፈው ቅዳሜ ሰኔ 1 ቀን ተለቀዋል። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ.ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት የቀድሞው የኢዜማ ሊቀመንበር የሸዋስ አሰፋ አርብ ግንቦት 23 ቀን 2016 ዓ.ም ምሽት ላይ በቁጥጥር ስር መዋላቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ መካከለኛው የኢትዮጵያ ክልል እንሻገራለን። በማዕከላዊ ኢትዮጵያ ክልል የሐሰት የማህበራዊ ትስስር ገጾችን ከፍተው ግጭትን ለማነሳሳት ይንቀሳቀሳሉ በሚል የተጠረጠሩ 72 የማህበረሰብ ትስስር ገጽ ባለቤቶች መታሰራቸውን፣ ከመከላከያቸውም በዋስ የተለቀቁ መኖራቸውን የክልሉ የሰላምና የጸጥታ ቢሮ ዛሬ ለአሜሪካ ድምፅ አስታውቋል። በአንጻሩ የተሳሪ ቤተሰቦችና የአካባቢ ነዋሪዎች ተጠርጣሪዎቹ የመንግስትን ብልሹ አሰራር በመተቸታቸውና የመብት ጥያቄ በማቅረባቸው መታሰራቸውን ተናግረዋል። የሰላምና ጸጥታ ቢሮው ለቀጣይ እርምጃው ጥናት እያደረገ መሆኑን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ልኳል።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳም ዛሬ አርብ ሰኔ 7 ቀን 2016 ዓ.ም ከአሜሪካ ድምፅ ጋር በነበራቸው የስልክ ቆይታም የክልሉ መንግስት ግጭት ቀስቃሽ ሲሉ የፈረጃቸውን የማህበራዊ ትስስር ገጾችን ባለቤቶችን ማስረን አስታውቀዋል።
ማህበረሰብን ለግጭት የሚያነሳሱ መረጃና መስረጃ ላይ ሳይደግፉ በውሸትና በክትፈት አካባቢውን ለማናወጥ እና የቀውስና ትርምስ አካባቢ ለማድረግ የተነሳሱ ስለነበሩ 276ቱን ለይተን በጥናት ወደ ህግ እንዲቀርቡ በማድረግ 72ቶቹ ለህግ የቀረቡ እንደሆነ ለመግለጽ ነው።
በክልሉ የተለያዩ ዞኖች በአመቱ ውስጥ ያጋጠመውን የጸጥታ ችግር መፍታት የአስተዳደራቸው ቀዳሚ ትኩረት እንደነበረ የተናገሩት ኃላፊው ግጭትን ለማነሳሳት የሐሰት ገጾችን ከፍተው ጥላቻን ይሰብካሉ ባሏቸው ግለሰቦች ላይ ጥናት በማድረግ እርምጃ ተወስዷልም ብሏል።
ክልሉ 546 ሚዲያዎች አሉ። 546 ከላየን ውስጥ 270ዎቹ ማጣንቂዎች ናቸው። ይህ ትችትንም ቢሆን በመረጃ ላይ ተመስርቶ የሚተቹ የሚያነቃቁ አንቂ የሆኑ አንዳንድ መረጃዎችንም ደግሞ በትክክለኛ መረጃ መነሻ ላይ ሆነው መረጃ እየሰጡ 270 ናቸው። እነርሱን አነቃቸውም። እነርሱ በያዙት መንገድ የልማት አቅም ሆነው በልኩ ነገሮችን እያዩ ሚዛን ላይ ቆመው በተጨባጭ መረጃ ላይ ቆመው የሚተቹትን ልነካ አይገባም በሚል 270ዎቹን ለይተናል።
የቢሮ ኃላፊ ይህንን ይበሉ እንጂ ለደህንነታቸው ስለሚሰጉ ስማቸውን እንዳንገልጽ ጠየቁ። አስተያየት ሰጪ ግን ከታሰሩት መካከል አንዱ የቤተሰብ አባላቸው እንደሚገኙበት ጠቁመው በወንጀል ድርጊት የሚሳተፉ አይደሉም ሲሉ እርምጃውን ተቃውመዋል።
ትክክለኛ ማስረጃ የለም። አሁን እነሱ የሚባሉበት እኮ ይሄ የሚባል ትክክለኛ ችሎቱ ከመርምሮ የምርመራ አካሉ ያገኘባቸው አንድም አበ የሚባሉ እኮ ጥፋት ያለበት ያገኘባቸው ነገር እኮ የለም።
በአንጻሩ ታስሮ የሚገኙ ተጠርጣሪዎች የመንግስትን ብልሹ አሰራር የሚተቹና የመብት ጥያቄ ያቀረቡ እንደሆኑም አስተያየት ሰጪው ገልጿል። የሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ከታሰሩት ውስጥ በዋስትና የተለቀቁም እንዳሉም ጠቁሟል። በሌላ በኩል የቀበና ብሔረሰብ መብት ተሟጋች መሆናቸውን የሚናገሩት አቶ ሀብ ከድር ከወራት እስራት በኋላ በዋስ መለቀቃቸውን ተናግሯል።
ፍርድ ቤቱ በዋስ ለቆናል። እንግዲህ ለረጅም ጊዜ 6 ወር የሚጠጋ ጊዜ ቀጠሮ ነው የቆየ ነው በፍርድ ቤት ቀጠሮ። ምክንያታቸው ደግሞ ስልኮቻችሁ ወደ ኢንሳ ኢንፎርሜሽን መረብ ደህንነት ወደዛ ዋል በሚል ነበር ቀጠሮዎች እያመላለስ የነበረው። እኛም እየተከራከርን ነው የቆየ ነው። ማህበራዊ ሚዲያ ነው የተለጠርንበት ወንጀል። ማህበራዊ ሚዲያ ደግሞ የዋስትና መብት የማያስከለክል ነው። እንድንወጣ ተደርጎ የአካል ነጻነታችን ተጠብቋል ማለት ነው። በአጠቃላይ ወደ 6 ወር ጊዜ በዚህ ሁኔታ ነው ያሳለፍ ነው። ዞሮ ዞሮ በሀሳብ በህዝቦች ፍትህ በመጠየቃችን፣ በአመራሮች ወይም ደግሞ በአጠቃላይ በክልሉ ያሉ ክፍተቶችን ትችት በመሰንዘራችን፣ የፖለቲካ ትችት በዛ ምክንያት ነው እስካሁን ድረስ በእስር የቆየ ነው ማለት ነው።
ከእርሳቸው ጋራ በተለያየ ጊዜ ታሰሩ 30 ወጣቶች መለቀቃቸውንም ገልጸው አሁንም ግን በወልቂጤና በሆሳና ከተሞች በሚገኙ ማረሚያ ቤቶች የታሰሩ ወጣቶች ጥቂት እንዳልሆኑ አስረድተዋል።
እንግዲህ 30ውን በተለያየ ጊዜ ነው የተለቀቀው። አሁን በእስር የሚገኙት እኔ ባለኝ መረጃ ቀቢናም ከጉራጌም በኩል የቀቢና እስረኞች ትንሽ በዛ ይላሉ። ወደ 26 አካባቢ ነው የማውቀው። ጉራጌ በኩል ወደ 9 አካባቢ እኔ አውቃለሁ እና አጠቃላይ ወደ 30 ኦልሞስት ወደ 40 የሚጠጋ እስረኞች አሁን በማረሚያና በተለያዩ ስሜቶች ይገኛሉ።
የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳም የጸጥታ ችግሮችን በዘላቂነት ለመፍታት ያስችላሉ የተባሉም ህብረተሰብ አቀፍ ስራዎች የተሰሩ እንደሚገኙም አመልክተዋል። ይሁንና በአንዳንድ የክልሉ ዞኖችና ወረዳዎች አሁንም መፍትሄ ያላገኙ የህዝብ ጥያቄዎች ለሰው ህይወት ህልፈትና ለንብረት ውድመት ምክንያት እየሆኑ እንደሚገኙ ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ የካሜሩን ግጭትና የካካዋ አቅርቦት እጥረት ያስከተለውን የዋጋ ንረት በተመለከተ የተዘጋጀውን ዘገባ እናሰማችኋለን። የካካው ፍላጎት በከፍተኛ መጠን በመጨመሩ በዓለም ገበያ ላይ ያለው ዋጋ እስከዛሬ ባልታየ መጠን እንዲንር አድርጎታል። በዚያም ላይ ዋናው ምርት መናኸሪያ በነበረው የካሜሩን ደቡብ ምዕራብ ክልል ለገበያ የሚውል በቂ ምርት አልተገኘም። የምርቱ ማነስ መንስኤ እንደ አውሮፓውያኑ ከ2017 አንስቶ እንግሊዝኛ ተናጋሪ በሆኑት ሁለቱ የሰሜን ምዕራብና ደቡብ ምዕራብ የአገሪቱ ግዛቶች ውስጥ የቀጠለው ጦርነት ቁጥራቸው የበዛ የአካባቢው አርሶ አደሮች ቀያቸውን ጥለው ለመሸሽ በመገደዳቸው ነው። ኒጄዲሰው ዳን ኸውቱ ከደቡብ ምዕራብ ካሜሩን ከቢዮ ባደረሰን ዘገባ እንደጠቆመው አካባቢውን ጥለው ከተሰደዱ ገበሬዎች አንዳንዶቹ መመለስ ጀምረዋል። የዚህን ጉዳይ ዝርዝር አሉላ ከበደ እንደሚከተለው አቀናብሮታል።
ቲፉ ቪክቶሪያና ቤተሰቧ ላለፉት 5 ዓመታት በካሜሮን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትሮች ርቀት ላይ በምትገኘው ሙዮካ የኮካዋ አምራች ገበሬ የነበረችው ቲፉ ከግብርና ስራዋ በምታገኘው ምርት 5 አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማስዋንና መኖሪያ ቤቷን ያወደመውን በአካባቢው የተቀሰቀሰውን ግጭት ተከትሎም ቤተሰቧን ይዛ አንጻራዊ መረጋጋት ወደ አላት ቡያ ተሰደደች። የኮካዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ሕይወቴን መልሼ ባገኝ ስትል አጥብቃ ትመኛለች።
ይህ ሁኔታ ሲጀመር ሕይወቴን ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲህ ባለው ሁኔታ ውስጥ ተስፋ ቆርጬ ይገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አእምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለ ዋጋው ሰማለሁ፣ ሆኖም አእምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታዬን ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ እያነባው እቀመጣለሁ።
ከቅርብ ጊዜ ወዲህ የኮካ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱም አንዳንድ አርሶ አደሮች ጥሏቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እንዬ የኮካ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃጀትና አዲስም ለማቋቋም ውጥን ይዟል።
ዋጋ ዝቅተኛነት እና በኬሚካል ዋጋ ማሻቀብ እኔ ለግብዓት የማውለው ወጪ እና የማገኘው ምርት እኩል እንዳልሆነ ስረዳ አንዳንዶቹን የእርሻ ቦታዎች ለመተው ተገድጃለሁ። ኪሳራ ላይ ነበርኩ። ካለፈው ዓመት አንስቶ የምርት ዋጋ በፍጥነት እየጨመረ ሲመጣ ግን ወደ እርሻ ቦታዎቹ ተመልሼ የምችለውን ሁሉ ማድረግ ጀመርኩ።
በደቡብ ምዕራብ ካሜሮን እየተካሄደ ባለው ጦርነት የተነሳ በርካታ ገበሬዎች ወደ ሌሎች አካባቢዎች ሸሽተው ሄደዋል። በዚህም የተነሳ ቀድሞ 43% ያህሉን ኮኮዋ ያመርት የነበረውና ትልቁ የሀገሪቱ የኮኮዋ አምራች የነበረው ግዛት ዛሬ ያን ያህል መጠን ያለው ምርት አያመርትም። ይሁንና ንግድ በካሜሮን ቢዝነስ ኢን ካሜሮን የተባለው በኢንተርኔት አማካኝነት ዜና የሚያሰራጭ ቡድን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር 2022 እና 23 መካከል ባለው ጊዜ ካሜሮን የኮኮዋ ምርቷ በ11.2% ቀንሷል። ለዚህም በከፊል ምክንያቱ በደቡብ ምዕራብ ግዛቷ ያለው የጸጥታ ጉዳይ ነው። በተመሳሳይም የካሜሮን ብሔራዊ የኮኮዋና የቡና ምርቶች ምክር ቤት እንዳመለከተው ከ500,000 በላይ የሚሆነው ዜጋዋ ከኮኮዋ ምርት በሚገኝ ገቢ የሚተዳደር ነው። ቀደም ሲል 1 ኪሎ ኮኮዋ በ$1 ይሸጥ ነበር። ዛሬ ታዲያ $9 ያወጣል። ይህም የመካከለኛው አፍሪካዊቱ አገር ከአሁን ቀደም ካየችው ሁሉ የመጨረሻው ከፍተኛ ዋጋ ነው ተብሏል። የካሜሮን መንግስት በበኩሉ አምራቾች ከኮኮዋ ምርት የሚያገኙትን ገንዘብ የሚያወጡበትን መንገድ አስመልክቶ ለአካባቢው ገበሬዎች ምክር መለገስ ይዟል።
የኮኮዋ ምርት ዋጋ ያሳየው ጭማሪ የኑሮ ውድነት በአምራች ገበሬዎች ሕይወት ላይ ከፈጠረው ጫና ጋር እንደማይመጣጠን ደርሰንበታል። ሰዎች ገንዘብ ሊያገኙ፣ ብዙ ሚስቶች ሊያገቡ፣ መጠጥ መጠጣትና መስከር ሊጀምሩ ይችላሉ። ለእርሻ ስራቸው በሚያስፈልጓቸው ነገሮች ላይ ግን ያንን ያህል ገንዘብ ወጪ ሲያደርጉ አይታዩም። ይህም ከሚዋዥቀው የኮኮዋ ዋጋ ጋር ተያይዞ ወደፊት ኑሯቸው የማይሻሻልበትን ሁኔታ ሊከሰት ይችላል። ስለዚህ የኮኮዋ አምራች የህብረተሰብ ስራ ማህበራት ጋር በመስራት ለገበሬዎች የኑሮ ዋስትና የሚውል ተዘዋዋሪ ወይም ተቀማጭ ገንዘብ ማደራጀት በሚችሉበት መንገድ ልንረዳቸው እንፈልጋለን። አሁን የኮኮዋ ምርት ዋጋው ጥሩ ስለሆነም ጸረ ተባይ ኬሚካሎችን፣ ማዳበሪያና የእርሻ መሳሪያዎችን በጅምላ የምንገዛበት ምን ያህል ገንዘብ ለይተን ተጨማጭ ማድረግ እንችላለን? በዚህ መንገድ ዋጋው ቢቀንስ እንኳን አስቀድመን ለሥራ ማስኬጃ የሚውል ገንዘብ በማስቀመጣችን በደህና ሁኔታ ኑሯችንን መብራት እንችላለን።
የካሜሮን መንግሥት አክሎም እንደ አውሮፓውያን የዘመን አቆጣጠር ከ2024 መጀመሪያ አንስቶ በጦርነቱ ሳቢያ ቀያቸውን ጥለው ከተሰደዱት ውስጥ ከፍተኛ ቁጥር ያላቸው አርሶ አደሮች ወደ እርሻ ማሳቸው በመመለስ ላይ በመሆናቸው የግዛቲቱ የኮኮዋ ምርት ቀስ በቀስ ከግጭቱ በፊት ወደ ነበረበት ደረጃ እየተመለሰ ነው ይላል። ከሚያገኙት ገቢ የተወሰነውን ለእርሻ ስራቸው ቢያውሉም ግዛቱ በአገር አቀፍ ደረጃ ቀድሞ ወደ ነበረበት የመሪነት ስፍራ በቅርቡ ይመለሳል ብሎ ተስፋ አሳድረዋል።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በጣሊያን ጉባኤ የተቀመጡ የአሜሪካው ፕሬዚደንት ጆ ባይደንና የቡድን ሰባት ሀገራት መሪዎች ለዩክሬን የሚሰጠውን ድጋፍና በጋዛ የተኩስ ማቆም ስምምነት ላይ መድረስን አንኳር አጀንዳቸው አድርገዋል። ጉባኤው የዛሬ ሁለተኛ ቀን ውለው ፍልሰተኞችና ህገወጥ አስተላላፊዎችን እንዲሁም የፍልሰተኞቹ መነሻ ለሆኑ ሀገራት መዋለ ንዋይ መመደብን በተመለከተ ይወያያል ተብሏል። እንግዲ ወልዴ ከቪኦኤዋ ፓትሲ ውድስዋራ እንዲሁም ከአሶሺየትድ ፕሬስ ያገኛቸውን መረጃዎች ጨምቆ እንደሚከተለው ያሰማናል።
የቡድን ሰባት ሀገራት መሪዎች በትላንቱ የመጀመሪያ ቀን ውሏቸው በመካከለኛው ምስራቅ እንዲሁም በአውሮፓ እየተካሄዱ ባሉ ጦርነቶችና በሌሎችም ሉላዊቷ ዓለም በገጠማት ፈተናዎች ላይ ተወያይተዋል። በቀኑ ማጠቃለያ ላይም የፓራሹት ዝላይ ትርኢት ተመልክተዋል። በጉባኤው ዩክሬን ልዩ ትኩረት ተሰጥቷታል። የአሜሪካው ፕሬዚደንት ጆ ባይደን እና የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ የሁለትዮሽ የጸጥታ ስምምነት ተፈራርመዋል። ከሥነ ሥርዓቱ በኋላ ባይደን ይህን ብለዋል።
ዩክሬን ድል እንድታደርግ ሩሲያ ደግሞ እንድትሸነፍ ማድረግ ያለብን ድጋፋችንን ቀጣይነት ያለው ማድረግ ነው።
ዩክሬን የ50 ቢሊዮን ዶላር ብድር እንድታገኝ በባይደን የቀረበውን ሐሳብ የቡድን ሰባት ሀገራት መሪዎቹ ተቀብለውታል። ሩሲያ በውጪው ዓለም ከነበራትና ጦርነቱን ተከትሎ ከታገደው 280 ቢሊዮን ዶላር ላይ ወለድን ጨምሮ በየዓመቱ 3 ቢሊዮን ዶላር ለዕዳው ክፍያ እንዲውል ተስማምተዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንቷ ኡርሱላ ቮንደር ላይን በጉዳዩ ላይ የገንዘብ ሚኒስትሮቹ እየመከሩበት እንደሆነ ተናግረዋል።
ዝርዝሩም በተመለከተ የገንዘብ ሚኒስትሮቹ እየተመለከቱት ነው። ለምሳሌ ገንዘቡ ከመጀመሪያው ምንጭ የማይገኝ ከሆነ ምን ማድረግ ይገባል የሚለውን ግልጽ ለማድረግ እየተወያዩ ነው።
በጉባኤው መጨረሻ ግልጽ የሆነ ማዕቀፍ ላይ ስምምነት እንደሚኖር የአሜሪካ ባለሥልጣናት ይጠብቃሉ። የጸጥታ ስምምነቱ በመፈጸሙ ምስጋናቸውን የገለጹት ፕሬዚደንት ቮሎዲሚር ዜሌንስኪ የምዕራቡ ዓለም የሚሰጠው ድጋፍ ቀጣይነት ላይ ስጋታቸውን ገልጸዋል።
የኔቶ ጉዳይ በስምምነቱ ሰነድ ውስጥ ተካቷል። ስምምነቱ እንደሚለውም አሜሪካ ዩክሬን ወደፊት የኔቶ አባል እንድትሆን ድጋፍ ታደርጋለች የሚልና የጸጥታ ስምምነታችን ለዩክሬን የኔቶ አባልነት ድልድይ የሚሆን ነው የሚል ነው።
የሩሲያን ወታደራዊ ኢንዱስትሪዎች በሚደግፉት ተቋማት ላይ አሜሪካ በዚህ ሳምንት መጀመሪያ ላይ አዲስ ማዕቀብ ጥላለች። ማዕቀቡ የኤሌክትሪክ አስተላላፊ ቁሶችን ሰሚኮንዳክተርስ ለሩሲያ በሚሸጡ የቻይና ኩባንያዎች ላይም ተጥሏል። በጋዛ በመካሄድ ላይ ያለው ጦርነትም የጉባኤው ትኩረት ነበር። በቅርቡ የተኩስ አቁም ስምምነት ላይ ይደረስ እንደው ባይደን መተማመን አይታይባቸውም።
The biggest hang up so far is Hamas refusing to sign on.
ትልቁ ችግር ተመሳሳይ የሆነ ሐሳብ አቅርቦም ሐማስ ለመስማማት አለመፍቀዱ ነው። ፍሬ አፈራ እንደው የሚታይ ነው። ግፊታችንን እንቀጥላለን።
ጉባኤው በዛሬው የሁለተኛ ቀን ውሎው ፍልሰተኞችንና ህገወጥ አስተላላፊዎችን እንዲሁም የፍልሰተኞቹ መነሻ በሆኑት ሀገራት መዋለ ንዋይ መመደብን በተመለከተ እንደሚወያይ ይጠበቃል።
ከአፍሪካ ተነስተው በጣሊያን በኩል ወደ አውሮፓ የሚተሙ ፍልሰተኞችን ለመግታት የጉባኤው አስተናጋጇ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደ ቡድን ሰባት ፕሬዝደንትነታቸው የፍልሰተኞችን ጉዳይና በአፍሪካ የሚመደበውን መዋለ ንዋይ በተመለከተ ትኩረት ሰጥተው እየሰሩበት መሆኑን ተናግረዋል።
ጣሊያን የፍልሰተኞችንም ሆነ የፍልሰተኞቹን ተስፋ መቁረጥ እንደ መልካም አጋጣሚ የሚጠቀሙትን የሕገ ወጥ አዘዋዋሪ ቡድኖችን ጉዳይ በፕሬዝዳንቱ ጽፈት ቤት ደረጃ እየሰራችበት ያለ ጉዳይ ነው።
ሜሎኒ በአፍሪካ ላይ ትኩረት ያደረጉት የቡድን ሰባት ሀገራቱ መሰረተ ልማትንና መዋለ ንዋይን በተመለከተ በተስማሙት መሰረት ነው። ዓላማውም በቻይና ለቀረበው የመንገድና መሰረተ ልማቶች ተነሳሽነት አማራጭ ሆኖ ለመቅረብ ለመሰረተ ልማቶች ግንባታ እንደ አውሮፓውያን አቆጣጠር 2027 ድረስ 600 ቢሊዮን ዶላር የሚደርስ ገንዘብ መመደብ ነው። ጉባኤው በዛሬው ውሎው የቻይናን እያደገ የመጣ ተጽዕኖ እንዲሁም ዝቅተኛና መካከለኛ ገቢ ላላቸው ሀገራት የዕዳ እፎይታ በመስጠት ላይ እንደሚያተኩር ይጠበቃል። በተጨማሪም የሰው ሰራሽ አስተውሎት የደቀነውን ችግር በተመለከተ በሮማው ሊቀ ጳጳስ አቡነ ፍራንሲስ የሚደረገውን ንግግር ያዳምጣል። ከፓትሲ ዊዳኩስዋራ እና ከአሶሴትድ ፕሬስ ላገኘነው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
እንግዲህ ወልዴን አመሰግናለሁ። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ41 ደቂቃ ነው። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ41 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። የዩናይትድ ስቴትስ ፕሬዚደንት ማገልገል የሚችሉበት የሥልጣን ዘመን በስምንት ዓመታት የተገደበ ነው። ጆ ባይደንም ሆነ ዶናልድ ትራምፕ በመጪው ህዳር ወር ቢመረጡ ለሁለቱም የመጨረሻ የሥራ ዘመናቸው ይሆናል። ይሁን እንጂ ትራምፕ ስለ ሦስተኛ ዙር ማብሰልሰላቸው አልቀረም። በሕጋዊ መንገድ ለማድረግ ይሹ ይሆን የሚለው ጥያቄ አይሏል። የአሜሪካ ድምፁ ብሔራዊ ከፍተኛ ሪፖርተር ስቲቭ ሄርመን ከዋሽንግተን ያደረሰንን ዘገባ ኤደን ገረመው እንደሚከተለው አቀናብረዋለች።
ዶናልድ ትራምፕ ባለፈው ወር ለሁለተኛ የስልጣን ዘመን ቅስቀሳ ላይ ሳሉ በጎርጎሮሳውያኑ 1945 ከስልጣን ሳይወርዱ ህይወታቸው ያለፈው ፕሬዚዳንት ፍራንክሊን ደላኖ ሩዝቬልት አራት የስልጣን ዘመኖችን በመጥቀስ ለሶስተኛ ጊዜ ስልጣን ማግኘት ይችሉ እንደሆነ የአሜሪካ ትልቁን የጠመንጃ ቀስቃሽ ቡድን ጠይቀዋል።
ኤፍዲአር 16 years. Almost 16 years, he was four term.
Frank Delano, 16 ዓመት ወደ 16 ዓመት ማለት ነው። Roosevelt, አራት የሥልጣን ዘመን ነበረው። አላውቅም፣ እኛ ሁለተኛ ዙር ወይንም ሦስተኛ ዙር እንደሚሆንን እናንተ እስኪ ንገሩኝ። ሮኒ ምን ታስባለህ?
በጎርጎሮሳውያኑ 1947 ኮንግረስ ፕሬዝዳንቶች ጥምር አራት የሥልጣን ዘመን ብቻ እንዲኖሯቸው የሚገድብ የሕገ መንግሥቱን 22ኛ ማሻሻያ አጽድቋል። ያ ማሻሻያ በጎርጎሮሳውያኑ 1951 በወቅቱ ከነበሩት 48 ግዛቶች በአስፈላጊዎቹ 36ቱ ከጸደቀ በኋላ ሕግ ሆኗል።
The amendment really codifies what had been for a long time.
ማሻሻያው ከሁለት የምርጫ ዘመን በላይ መወዳደርን የሚገድበውን የረጅም ጊዜ የፖለቲካ ደንብ የሆነውን በትክክል ያስተካክላል።
ፓራቪን ፈርናንዴዝ ከሕገ መንግሥት ተጠያቂነት ማዕከል ናቸው። እሳቸው የሁለት የሥልጣን ዘመን ባህል ወደ ኋላ ሄዶ የመጀመሪያው የአሜሪካ ፕሬዝዳንት ጆርጅ ዋሽንግተን ለሶስተኛ ዙር እንዲወዳደሩ በተደጋጋሚ ቢለመኑም ችላ ማለታቸው ጋር የተያያዘ መሆኑን ያስረዳሉ። በሁለተኛው የዓለም ጦርነት መግቢያ ላይ ፍራንክሊን ሩዝቬልት በጎርጎሮሳውያኑ 1940 ያንን ባህል የጣሱ ሲሆን በድጋሚ በ1944 አሸንፈዋል። 22ኛው የሕገ መንግሥት ማሻሻያ ከተደረገ በኋላም 6 ፕሬዝዳንቶች ሙሉ ጊዜ ያገለገሉ ሲሆን የቅርብ ጊዜው ባራክ ኦባማ ናቸው። የፕሬዝዳንት ጆ ባይደን ቁልፍ ደጋፊ የፊልም ተዋናዩ ሮበርት ዲኔሮ ትራምፕን እድሜ ዘመናቸውን ፕሬዝዳንት መሆን የሚሹ አምባገነን ናቸው ይላል።
Hi, Barack Hussein Obama.
If he gets in, I can tell you right now, he will never leave. He will never leave.
ከገባ ሁኑኑ ልነግርህ እችላለሁ። በፍጹም አይወጣም፣ በፍጹም አይለቅም። ታውቃለህ? በፍጹም አይለቅም።
I only want to be a dictator for one day.
ለአንድ ቀን ብቻ ነው አምባገነን መሆን የምፈልገው።
ትራምፕ ይህን የመሰሉ እወጃዎችን የጎርጎሮሳውያኑ 2020 ምርጫ ውጤትን ለመቀልበስ ሞክረዋል ተብለው በወንጀል ከተከሰሱ በኋላ በዚህኛው የምርጫ ዙር ነው ማምጣት የጀመሩት። የሕገ መንግሥት ጠበቃ ፈርናንዴዝ ይህ የወደፊት ሐሳብን አስቀድሞ ሊያንጸባርቅ ይችላል ይላሉ።
the comments that Donald Trump recently made about a third term, which of course flies right in the face of clear constitutional
Donald Trump ሶስተኛ የስልጣን ዘመንን በተመለከተ በቅርብ የሰጧቸው አስተያየቶች በርግጥም ግልጽ በሆነው የሕገ መንግስቱ ድንጋጌ ፊት የሚያልፍና በሕጋችን የሰፈሩት ግልጽ አንቀጾች እንደሚገድቧቸው በማይሰማቸው ሰው የተነሳ የሚያሳስበን ሌላኛው ምክንያት ነው።
Acting Secretary of State William Phillips is signing the 21st Amendment and prohibition is repealed.
Trump በሕጋዊ መንገድ ለሶስተኛ ዙር እንዲወዳደሩ 22ኛው የሕገ መንግስት ማሻሻያ መሻር አለበት። እንዲያ ለማድረግ በሁለቱም የኮንግረስ ምክር ቤቶች ውስጥ 2/3 ድምጽ ሊሰጥና ከ50ው ግዛቶች 38ቱ ማጽደቅ ይጠበቅባቸዋል። አሊያም 34 ግዛቶች ሕገ መንግስታዊ ጉባኤ መጥራት የሚኖርባቸው ሲሆን ማንኛውም እነሱ የፈቀዱት ድርጊት በ38 ግዛቶች መጽደቅ ይኖርበታል። በአሜሪካ ታሪክ ሕገ መንግስታዊ ማሻሻያ ተሽሮ የሚያውቀው አንዴ ብቻ ነው። በጉርጉሮሳውያኑ 1933 የጸደቀው 21ኛው የሕገ መንግስት ማሻሻያ በጉርጉሮሳውያኑ 1919 ወጣውን የሚጠላና በተደጋጋሚ የሚጣስ አልኮል የሚከለክለውን 18ኛ ማሻሻያ ሰርዟል። ለስቲቭ ሄርመን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ያደመጣችሁ ያላችሁት በ19 በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀሪ ዘገባዎቻችን እንመለሳለን። ቀጣዩ ዘገባ ወደ ኬንያ ወስደናል። ኬንያ ውስጥ በመንግስትና በግሉ ዘርፍ ትብብር ትምህርት ቤቶች ውስጥ በልዩ ሁኔታ በተቀመጡ የማደያ ማሽኖች ለሴት ተማሪዎች ነጻ የንጽህና መጠበቂያዎችን የማዳረስ ስራ ጥረት ተጀምሯል። የዚህ እንቅስቃሴ ግብ ከድሃ ቤተሰቦች የመጡ ተማሪዎችን በወር አበባ ጊዜ ከትምህርታቸው እንዳይታገሉ የንጽህና መጠበቂያዎችን ማቅረብ እንደሆነም ተሰምቷል። ቪክቶሪያ አሙንጋ ከናይሮቢ ላከችውን ወደ አማርኛ መልሰነዋል። ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። እዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምሯል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በምላሹ የንጽህና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
ለእያንዳንዷ ተማሪ ለአንድ ወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመደበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅሎች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20% የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚይዝ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አሬ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማደያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሠረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥሏል። አቅማቸው በማይችል ተማሪዎች ላይም ጫና አሳድሯል። ሜሪ ሎኒያጋፖይ ርዕሰ መምህርት ናቸው።
በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። በወር አበባ ጊዜያቸው ላይ ሆኖ የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል።
የለውጥ አቀንቃኞች ኬንያ በንጽህና መጠበቂያዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማደያውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫናን በማቅለልና እንደ ሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የሰው ሰራሽ አስተውሎት ኩባንያዎች የሥራዎችን ምንጭ እንዲገልጹ በሕግ ሊገደዱ እንደሆነ ተሰምተዋል። አርቲስቶችና የፈጠራ ባለሙያዎች ሥራዎቻቸውን ያለምንም የገንዘብ ካሳ ለበርካታ ቢሊዮን ዶላሮች የሰው ሰራሽ አስተውሎት ኢንዱስትሪዎች ሲሳይ ሆነዋል እያሉ ነው። ማዲብልስ ሰው ሰራሽ አስተውሎቱን በተመለከተ በዩናይትድ ስቴትስ የቀረበው ሕግ ረቂቅ ኩባንያዎች የሥራዎቻቸውን ምንጭ እንዲገልጹ የሚያስገድድ ነው ሲል ዘግበዋል። ኤደን ገረመው የዚህን ዘገባ ዝርዝር ታሰማናለች።
አርቲስት ካርላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁና። በክህሎቷ እንዲሁም ለየት ባለ ዘይዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የእሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች።
ትልቅ ውሸት ነው። ምክንያቱም ይሄ አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው።
እጅግ ብዙ የሰው ሰራሽ አስተውለት ስርዓቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሁፎች ላይ ከቅጂ መብት ባለቤቶች ፍቃድና እውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በሕግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሙግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። ይህ ሕግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል።
በአውሮፓ ሕብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የእኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጂ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው።
ሕጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፈርድ ዩኒቨርሲቲ የሕግ ፕሮፌሰር ማርክ ሌምሌይ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው።
ለአብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎትን ውሰድ። 2 ቢሊዮን የሚሆኑ ምስሎችን በላዮን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎችን ለማመዳሉ መላ ኩባንያው ራሱ 2 ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና ምስሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥ ብንል እንኳን እያንዳንዱ ሰው 50 ሳንቲም ብቻ ነው የሚያገኘው።
መረጃን ይፋ የማድረግ ሕጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ሕግ መምህሩ ጄምስ ግሪምልማን ናቸው።
እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ስለ መዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ፣ ከየት እንደመጡ፣ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል።
ከሰው ሰራሽ አስተውሎት የህግና የስነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የደንገረመውን አስቀድ አመሰግናለሁ። በመቀጠል ደግሞ ብርሃነ በረሀ ወደ ኤርትራ ይወስድንና ከታታሪዋ እናት ረሃዋ ጋር ያስተዋውቀናል።
ዛሬ በቀላሉ የሚከውኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ።
ተሳንጫተን ዘተባባዕካይ አጆኸይሉ ሞራል ህበካ ዘሕግዘካ በባዕቁም
ከህብረተሰቡ በአጠቃላይና በአቅራቢያ ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜ እኔ ማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም።
ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ረሃዋ የስራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ።
ከምሰብካይ ማለት
ብዙ ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ ላየውም። እኔ ራእይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም።
ወይዘሮ ራህዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት በንብ ማነብና በአሳ አርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ
ወሚስታ በመሰአተው ብንደሐሞይ ትጎሚስታ ካጋጣ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደኩበት እንጂ ባጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ረሃባ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ረሃዋ ይናገራሉ።
ወሚስታ በመሰአተው ብንደሐሞይ ትጎሚስታ ካጋጣ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደኩበት እንጂ ባጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው፣ በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ረሃዋ ተከታዩን ብለዋል።
ሓገዝቲ ብዙሓት እዮም ዘለዉካ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካ እዩ
ከጎኔ ሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን፣ የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንብ ማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጠል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው።
በእነዚህ አድካሚ የሥራ ውሎዎች ውስጥ ስድስት ልጆቻቸውን የሚያሳድጉት ወይዘሮ ረህዋ እንደ እናት፣ እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረህባ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ።
ደቀይ ኩሉ ስራሕ ናይ ገዛ ስለ ዝኽእሉ እቶም ኣብ ስራሕ ኮፍሩ ዘይዋዕሉ ማለት እዩ ግድን ኣብ ገዛ ከዓ ይተርፉ።
ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገር፣ ዕቃና ልብስ ማጠብ፣ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ፣ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራዬን በአግባቡ እንድሰራ ከፍተኛ እገዛ አለው።
የረህባ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የሥራ ግንኙነት።
ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሆንላችሁ። ደህና ደሩ።